The Voice of America. VOA.
Yih, America Dims Radio Taviano.
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 27 ይቅርታ የሰኞ
ግንቦት
ከዚህ ጀመርኩ የሰኞ ግንቦት 7 2007 ዓመተ ምህረት ዝግጅታችን ጀምሯል። ጤና ይስጥልን። እንደገና ይቅርታ ድጋሚ። ጤና ይስጥልን። እንደምን አመሻችሁ።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 7 2007 ይቅርታ ግንቦት 24 2007 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልን። እንደምን አመሻችሁ።
ጤና ይስጥልን። እንደምን አመሻችሁ። ከሶሎሞን አባተ ጋር ቆንጂት ታዬ ነኝ። መድረክ በአሁኑ ጊዜ ከ600 በላይ አባሎች ታስረውብኛል፣ የት እንደደረሱ የማይታወቅና የተገደሉም አሉ እያለ ነው።
እዚህ ቢያንስ እስከ ትናንት ድረስ ከ600 በላይ የስም ዝርዝር ሁሉ ለቅመናል። የት እንደደረሱ ያልታወቁ፣ የተደበደቡ፣ የተፈነከቱ፣ በጥይት የተመቱ፣ ሁለት እንዳልኩኝ የተገደሉ፣ ሁሉ ዝርዝር ያለበት ከ600 በላይ።
የመድረክ መሪ ዶክተር መረራ ጉዲና ናቸው። በአብይ ርዕስ ይመለሳሉ። ለዋና ዋና ዜናው ቆንጂት ታየ።
አሁን ወደ ዓለም ዜናዎቹ እናልፋለን። የቡሩንዲ ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲተላለፍ የምስራቅ አፍሪቃ መሪዎች ያቀረቡትን ጥሪ መንግስታችን ይመለከተዋል ሲሉ የፕሬዝደንት ፒየር ኡንኩሩንዚዛ ቃል አቀባይ ተናግረዋል።
ለምሽቱ ዋና ዋና ዜና ወደ ተከታዩ ክፍለ ጊዜ እንለፍ።
የቡሩንዲ ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲዛወር የምስራቅ አፍሪቃ መሪዎች ያቀረቡትን ጥሪ መንግስታቸው ሊያጤነው መሆኑን የፕሬዝደንት ፒየር ንኩሩንዚዛ ቃል አቀባይ አስታውቀዋል። መሪዎቹ ምርጫው ቢያንስ ለስድስት ሳምንታት እንዲዘገይ ጥያቄ ያቀረቡት ፕሬዝደንቱ ለሶስተኛ የስልጣን ዘመን ለመመረጥ እንደሚወዳደሩ ማቀዳቸውን በመቃወም ለሳምንታት ከዘለቀው የተቃውሞ ሰልፍ ጋር የቀጠለውን ሁከት ሁሉም ወገኖች እንዲያቆሙም ጨምረው ጠይቀዋል። የምስራቅ አፍሪቃ ሀገሮች ትብብር ምክር ቤት ሊቀመንበር ዶክተር ሃሪሰን ሙዋኪምቤ አስቸኳይ ጉባኤው ከተደረገበት ከዳሬ ሰላም ለአፍሪቃ ቴሌቪዥን በሰጡት ቃል የቡሩንዲ ሁኔታ የክልሉን ጸጥታ ሊያናጋ እንደሚችል ገልጸዋል። የታንዛኒያ፣ የዩጋንዳ፣ የኬንያና የደቡብ አፍሪቃ መሪዎች እንዲሁም የሩዋንዳው የውጭ ጉዳይ ሚኒስትርና የአፍሪቃ ህብረት ሊቀመንበር በተካፈሉበት በዳሬ ሰላሙ አስቸኳይ ስብሰባ ላይ የቡሩንዲው ፕሬዝደንት ግን አልተገኙም። የቡሩንዲው ፕሬዝደንታዊ ቃል አቀባይ ጌርቬዝ አባዬሆ ለቪኦኤ በሰጡት ቃል የሀገሪቱ የምርጫ ኮሚሽን ከሁሉም ጉዳዩ ከሚመለከታቸው ወገኖች ጋር ከተመካከረ በኋላ ለመንግስቱ ሀሳብ ያቀርባል ብለዋል።
ፈረንሳይ ውስጥ የብስክሌት አደጋ ደርሶባቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ወደ ዩናይትድ ስቴትስ እየተመለሱ ነው። ትናንት እሁድ ከስዊስ ድንበር 40 ኪሎ ሜትር ወደ ፈረንሳይ ገባ ብላ በምትገኘው የፈረንሳይዋ ሲዞንዚየ ከተማ አቅራቢያ አደጋው ከደረሰባቸው በኋላ ጄኔቫ በሚገኝ ሆስፒታል ሲታከሙ ቆይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኪርቢ ሲናገሩ ሚስተር ኬሪ ለጥንቃቄ ሲባል ሆስፒታሉ ውስጥ አድረው ሐኪሞች ሲከታተሏቸው እንደነበረ ገልጸው ሆኖም በንቁ ሁኔታ ላይ መሆናቸውን ቃል አቀባዩ አስረድተዋል። ፕሬዚደንት ባራክ ኦባማን ጨምሮ በርካታ ሰዎች በስልክ ማነጋገራቸውን ቃል አቀባዩ አክለዋል። የእግራቸው የላይኛው አጥንት ላይ ስብራት ያገኛቸው ሚኒስትር ኬሪ ቦስተን ውስጥ ይታከማሉ ተብሏል። ስብራታቸው ካሁን ቀደም ቀዶ ሕክምና የተደረገላቸው አካባቢ በመሆኑ አሁንም የሚታከሙት የፊተኛውን ሕክምና ባደረጉላቸው ሐኪም እንደሚሆን ተጠቁመዋል። የሚስተር ኬሪን ሁኔታ ለመከታተልና በወታደራዊው አይሮፕላን ያለ ሕመም መጓዛቸውን ለማረጋገጥ የአጥንት ቀዶ ሕክምና ዶክተሩ አብረዋቸው ወደ ቦስተን እንደሚጓዙ ተመልክተዋል። ሚስተር ኬሪ ወደ ስዊዘርላንድ የተጓዙት ከኢራኑ አቻቸው መሐመድ ጃቫድ ዛሪፍ ጋር በአውሮፓውያኑ የዘመን አቆጣጠር የሰኔ 30 ጊዜ ገደብ ከመድረሱ አስቀድሞ የኢራንን የኒውክሌር ጉዳይ የሚመለከተው ስምምነት ስለሚቋጭበት ሁኔታ ለመነጋገር እንደነበረ ታውቋል።
የመን ውስጥ ታግቶ የነበረ አንድ አሜሪካዊ መለቀቁ ተገልጿል። አሜሪካዊው የተለቀቀው የመኗ ዋና ከተማ ሰንዓ ውስጥ ሁቲዎቹ ተዋጊዎች አራት አሜሪካውያንን ይዘዋል የሚል ዘገባ በዋሽንግተን ፖስት ጋዜጣ መውጣቱን ተከትሎ ነው። ማንነቱ ያልተገለጠው ሰው ከተለቀቀ በኋላ ወደ ኦማን ሄደዋል ተብሏል። ዋሽንግተን ፖስት የየመኑን ፕሬዝደንት ከስልጣን ያስወገዱት ሁቲ ተዋጊዎች ቢያንስ አራት አሜሪካውያንን ሰንዓ በሚገኝ ወህኒ ቤት አስረዋል ብሎ በዚህ ሳምንት ነው የዘገበው። ለግል ኩባንያ የሚሰሩት ሶስቱ ሰዎችና የት እንደሚሰሩ ያልታወቀው አራተኛው ሰው መያዛቸው የዩናይትድ ስቴትስን ጸረ ሽብርተኛ እንቅስቃሴዎች አወሳስቧል ሲል ጋዜጣው ጨምሮ አመልክቷል። ይህ በዚህ እንዳለ ከበርካታ ወራት በፊት የመን ውስጥ ተጠልፋ የቆየችው ፈረንሳዊትን የሚያሳይ ቪዲዮ ለመጀመሪያ ጊዜ በማህበራዊ መገናኛ ላይ መለቀቁ ታውቋል። የ30 ዓመቷ ወጣት ለፈረንሳይና ለየመን ፕሬዝደንቶች በጭንቀት የድረሱልኝ ተማጽኖ ስታቀርብ ትታያለች። ዩቱብ ላይ የወጣው ቪዲዮ ኢዛቤል ፕሪም እና አስተርጓሚዋ ሰንዓ ውስጥ መለዮ ልብስ የለበሱ ሰዎች ከመኪና ላይ ጎትተው አውርደው ከወሰዷቸው ከሁለት ወር በኋላ ባለፈው ሚያዝያ ወር ውስጥ የተቀረጸ እንደሆነ የፈረንሳይ ዲፕሎማሲያዊ ባለስልጣናት አረጋግጠዋል። ወጣቷ የተጠለፈችው ከዓለም ባንክ ጋር በሚሰራ ድርጅት በአማካሪነት በመስራት ላይ ሳለች ነው ተብሏል። ጠላፊዎቹ በኋላ አስተርጓሚዋን ከጥቂት ጊዜ በኋላ ለቀውታል። 20 ደቂቃ ያህል በሆነው በዚህ ቪዲዮ ላይ ኢዛቤል የፈረንሳይ ፕሬዚደንት ፍራንሷ ኦላንድ እና ስደት ላይ የሚገኙት የየመኑ ፕሬዚደንት አብድራቡ ማንሱር ሃዲ እንድትለቀቅ ጥረት እንዲያደርጉ በእንግሊዝኛ ስትማጸን ትሰማለች። ፈረንሳዊቱ ያገቷት እነማን እንደሆነ አልታወቀም። ሆኖም የአረቢያ ልሳነ ምድር አልቃይዳ የተባለው ቡድን ባዕዳንን በብዛት በማገት ይታወቃል። ቡድኑ በእርሷ ጠለፋ እጅ ያለበት ብሎ ግን የተናገረው ነገር የለም።
የዩናይትድ ስቴትስ መንግስት የስለላ ተቋም የሆነው ብሔራዊ የቅኝት ኤጀንሲ በምስጢር የሚያሰባስባቸውን የስልክ ጥሪዎች ማሰባሰቡን እንዲቀጥል ቀርቦ የነበረው የሕግ ማሻሻያ ወይም ማራዘሚያ ጥያቄ ሳይታደስ ቀነ ገደቡ ቢያልፍም በቅርብ ቀናት ሊታደስ እንደሚችል ተገለጸ። በሕግ ማራዘሚያው ላይ በሕግ መወሰኛ ምክር ቤት ውስጥ በሪፐብሊካኑ አብዛሃና በዲሞክራቶቹ ህዳጣን እንደራሴዎች መካከል መፋጠጥ ነግሶ ሰንብቷል። በዚህም ምክንያት ለምስጢር የስለላ ኤጀንሲው የስልክ ጥሪዎችን በስውር እንዲከታተል ስልጣን ሰጥቶት የነበረው ሕግ በምስራቅ ዩናይትድ ስቴትስ ሰዓት ትናንት እኩለ ሌሊት ላይ አብቅቷል። ከ14 ሰዓታት በፊት ማለት ነው። ስልጣኑ በተወካዮች ምክር ቤቱ ለባለስልጣኑ መስሪያ ቤት የተሰጠው ከመስከረም አንዱ የ1994 ዓ.ም የሽብር ጥቃት ማግስት እንደነበረ ይታወሳል። የዚህን ህግ ማራዘሚያ ህግ ባለፈው ሳምንት የህዝብ ተወካዮች ምክር ቤቱ የህግ መምሪያ በከፍተኛ ድምፅ አጽድቆ ወደ ህግ መወሰኛው መላኩ ይታወሳል።
በመጨረሻም የእስልምና መንግስት ብሎ ራሱን የሚጠራው ቡድን ተዋጊዎች ዛሬ ሰኞ ኢራቅ ውስጥ ፈንጂ ያጨቁበትን ታንክ አንድ የፖሊስ ጣቢያ ጥሰው በመግባት ባደረሱት ፍንዳታ ቢያንስ 37 ሰዎች ተገደሉ፣ በርካቶች መቁሰላቸውን የሀገሪቱ የጸጥታ ባለስልጣናት አስታውቀዋል። አጥፍቶ ጠፊ የቦምብ ጥቃቱ የደረሰው ከዋና ከተማዋ ከባግዳድ በስተሰሜን ምዕራብ በምትገኘው ከተማና በአይሲስ ተዋጊዎች እጅ ካለችው ከራማዲ በስተሰሜን ነው ተብሏል። የጸጥታ ኃይሎችን ኢላማ ያደረገው ጥቃት በፖሊስ ካምፑ በሚገኘው የጥይት መጋዘን ላይም ፍንዳታ እንዳስነሳ ተዘግቧል። ስፍራው የኢራቅ መንግስት ኃይሎች በአይሲስ ተዋጊዎች ላይ የሚያካሂዱት የጥቃት እንቅስቃሴ መነሻ ጣቢያ አድርገው ሲጠቀሙበት የነበረ መሆኑም ተመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 24 2007 ዓመተ ምህረት ምሽት ፕሮግራም ነው።
መጫወት መቻል አለብህ። እንድትሰማ በመንግስትም ትብረት እንድትሰጥህ መጫወት መቻል አለብህ። እኛ ምን መጫወት አንችልም። ሄደንም ተከራክረን ማሳመን አንችልም። ስለዚህ እነሱም እኛ መኖራችን አያውቁም።
ወይዘሮ ክብራ ከበደ ይባላሉ። የኢትዮጵያ የፓርኪንሰንስ ህሙማን ድጋፍ ድርጅት ዲሬክተር ናቸው። በጤና ዝግጅት ይመለሳሉ።
ስፖርት፣ አፍሪካ ነክ ርዕሶችና ጤና የምሽቱ ዝግጅቶቻችን ናቸው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
መድረክ በአሁኑ ጊዜ ከ600 በላይ አባሎቼ ታስረውብኛል፣ የት እንደደረሱ የማይታወቅና የተገደሉም አሉ ይላል። ይህንንና ሌሎችንም የምርጫውን ፍጻሜ ተከትለው ተፈጥረዋል ባላቸው ጉዳዮች ላይ ያለውን አቋም ለምርጫ ቦርድ በደብዳቤ ማስታወቁን ገልጿል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫውን አስመልክቶ ያደረጉት ንግግርንም እንደማይቀበለው አስታውቋል። ዘጋቢያችን መለስካቸው አምሃ ስለ ጉዳዩ ፕሮፌሰር መረራ ጉዲናን አነጋግሮ የላከው ዘገባ ቀጥሎ ይቀርባል።
አምስተኛው የኢትዮጵያ ሀገር አቀፍ ምርጫ ግንቦት 16 ቀን 2007 ዓ.ም ከተጠናቀቀ በኋላ መድረክ ሁለተኛውን ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫው ላይ ትኩረት የሰጠባቸው ሁለት ጉዳዮች ከምርጫው በኋላ ተባብሶ ቀጥሏል ባለው የአባሎቹ መታሰርና መንገላታት እንዲሁም ባለፈው ሳምንት መጨረሻ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫውን አስመልክተው ለኢትዮጵያ ሕዝብ ባስተላለፉት መልእክት ላይ ነበረ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባል ዶክተር መረራ ጉዲና እንደዘረዘሩት በመድረክ አባላት ላይ በአያሌ የሀገሪቱ ክፍሎች ግፍ እየተፈጸመባቸው ይገኛል ይላሉ። ሌላው ቀርቶ ምርጫው ከተጠናቀቀ በኋላ የሐሰት ሰነዶቻቸው ላይ መታችሁ ካልፈረማችሁ እየተባሉ ዛሬም የሚሳደዱ ታዛቢዎቻችን አያሌ ናቸው የሚሉት ዶክተር መረራ የተለያዩ ጉዳቶች የደረሱባቸውን አባሎቻችንን ዝርዝር ይዘናል ብለዋል።
እዚህ ቢያንስ እስከ ትናንት ድረስ ከ600 በላይ የስም ዝርዝር ሁሉ ለቅመናል። የት እንደደረሱ ያልታወቁ፣ የተደበደቡ፣ የተፈነከቱ፣ በጥይት የተመቱ፣ ሁለት እንዳልኩኝ የተገደሉ ሁሉ ዝርዝር ያለበት ከ600 በላይ አንዳንዶቹ ለምሳሌ አዳበርጋ የሚባለውን ብዛት ያላቸው ሰዎች የሚያስሩበት ቦታ ሲጠፋ በቀበሌ ሰብስቦ ነው ያሰራቸው። ቁጥራቸው ከ50 በላይ እንዳሉ እናውቃለን።
ዶክተር መረራ ጨምረው እንደገለጹት ይህንን ተፈጽመዋል የሚሉትን ሁሉ ለምርጫ ቦርድ በደብዳቤ መድረክ አስታውቋል። የኢትዮጵያ ምርጫ ቦርድ ደጋግሞ እንደሚለው ማንኛውንም የፓርቲዎችን አቤቱታ በገለልተኝነት እየመረመረ መፍትሄም ይሰጣል። ዛሬ በመድረክ በኩል የቀረቡ አቤቱታዎችን አስመልክቶ ቦርዱ ምን እያደረገ እንደሆነ ለማወቅ ቪኦኤ ያደረገው ጥረት አልተሳካም። በሌላ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት መገባደጃ ላይ ምርጫውን አስመልክተው ያደረጉትን ንግግር መድረክ እንደማይቀበለውም ዶክተር መረራ ገልጸዋል። የጠቅላይ ሚኒስትሩን ንግግር በመጥቀስ ምርጫው እርሳቸው እንዳሉት ዴሞክራሲያዊ፣ ነጻና ፍትሐዊ ሳይሆን የነበረው ሌላ መልክ ነው ይላሉ።
መድረክ በስፋት የተወዳደረባቸው ቦታዎች ማጨቅ አልፎ ታዛቢዎቻችን ማሳደድ አልፎ በመጨረሻ በታጠቀ ኃይል ነው የህዝብ ድምፅ የተቀማው። የኢትዮጵያ ህዝብ ደግሞ አንድ ሁለት ሰው አይደለም፣ ሚሊዮኖች እያዩት ነው። ይሄ የተደረገው ህዝብ እያየ የተሰራ የፖለቲካ ድራማ ነው። ይህንን የተሳካ ዲሞክራሲያዊ ፍትሐዊ ብሎ መናገር በእውነቱ በህዝብ ልዕልና በላይነት ያምናል የሚባል በህዝብ ከሁሉም በላይ አምናለሁ የሚለው ኢህአዴግ መሪና ኢህአዴግ ድርጅት በዚህ ደረጃ መውረዱ በጣም ነው ያሳዘነኝ።
ይህ ሁሉ ሆኖ ግን መድረክ ከትግሉ ሜዳ ይወጣል ማለት አይደለም ሲሉ ዶክተር መረራ የሚቀጥለውን የመድረክን የትግል አቅጣጫ ያመላክታሉ።
መድረክ የህዝብ ድምፅ በመሰረቁ በመዘረፉ ገብተን የምንተኛበት ሳይሆን ሁላችሁም እንዳያችሁት በምርጫው ጊዜ በአንዳንድ አካባቢዎች በተለይ ወጣቱ በሚሊዮኖች ደረጃ ነው የተንቀሳቀሰው። ይሄ እንደዚህ አይነት ህዝብ ድጋፍ እያለን የህዝብ ድጋፍ የሌለው ፓርቲ ጠመንጃ ስላለው እና ደግሞ ሌላ ሙርኩዙን ምርጫ ቦርድ ስላለው ስለቀማን እንዲህ አይነት የህዝብ ድጋፍ እያለን ገብተን የምንተኛበት ህዝብ ትግልን ከህዝብ ትግል የምንሸሽበት ቁጭ የምንልበት ሁኔታ አይደለም። ህጋዊና ሰላማዊ ትግላችን ተጠናክሮ ይቀጥላል።
በብሔራዊ ምርጫ ቦርድ ውጤታቸው ስላልተገለጸው 105 የተወካዮች ምክር ቤት መቀመጫዎችን በተመለከተም ዶክተር መረራ ተጠይቀው ያለውን ሁኔታ በምንም መልኩ የማይቀይሩ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስጋቸው እናመሰግናለን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ብሪታንያ ብጥብጥ ባይቀሰቅሱ አለያም ጥላቻን ባያራምዱም እንኳን የሽብር ይዘትን የሚያንጸባርቁ ናቸው ባላቻቸው ንግግሮች ላይ ቁጥጥሯን እያጠበቀች መሆኗ ተዘግቧል። አንዳንዶች እርምጃው መሰረታዊ ነጻነቶችን ይገድባል እያሉ ነው። ጽንፈኛ ቡድኖች ከምዕራቡ ዓለም በሚመለምሏቸው ተዋጊዎችና በሚሰበስቡት ገንዘብ ጭምር በመታገዝ በመካከለኛው ምስራቅ እየተጠናከሩ በመጡበት በአሁኑ ወቅት በርካታ ሀገሮች አንዳች ለማድረግ እየጣሩና ብዙም እየተቸገሩ ያሉበት ጉዳይ ነው። የአሜሪካ ድምፁ አልፐሲን ከለንደን ያጠናቀረውን ዘገባ አሉላ ከበደ ያቀርባል።
የብሪታንያው የአገር ግዛት ሚኒስትር የወግ አጥባቂው ፓርቲ በቅርቡ በተካሄደው ምርጫ ካሸነፍኩ ተግባራዊ አድርገዋለሁ ያለውን የሕግ ረቂቅ ለመቅረጽ እቅድ ያላቸው መሆኑን ነው ይፋ ያደረጉት። አዲሱ መንግስት ኦፊሴላዊ ፕሮግራሙን ያወጣበትን ይህን የእቅድ መግለጫ በዓመታዊው የንግሥት ኤልሳቤጥ ንግግር ውስጥ ማካተታቸው ተዘግበዋል።
Measures will also be brought forward to promote social cohesion and protect people by tackling extremism.
ጽንፈኝነትን በመዋጋት ለህዝብ ደህንነት ጥበቃ የሚያደርጉና ማህበራዊ ትስስርን የሚያጠናክሩ እርምጃዎችም ተግባራዊ ይሆናሉ።
የእንግሊዟ ንግስት ኤልሳቤጥ ናቸው በንግግራቸው ይህን ያሉት። መንግስት የረዴትና የሃይማኖት ተቋማት ጽንፈኝነትን በማራመድ ስራ ያልተጠመዱ መሆን ያለመሆናቸውን ለማረጋገጥ የሚያስችለው ጠንካራ ኃይል ከእጁ ማስገባት ይሻል። መንግስት በተጨማሪም ግለሰቦች ጽንፈኛ አስተሳሰቦችን እንዳያራምዱ መገደብ የሚያስችለው ስልጣን እንዲኖረው ይፈልጋል። ሃና ስቱዋርት በአሜሪካው ፖለቲከኛ ሄንሪ ጃክሰን ስም በተሰየመው የእንግሊዙ የጥናት ተቋም የሚሰሩ ከጽንፈኝነት ጋር የተዛመዱ ጉዳዮች አዋቂ ናቸው። ብጥብጥን ከመቀስቀስ ጋር ቀጥተኛ ዝምድና ባይኖራቸው እንኳን በጠቅላላው በጽንፈኛ ቡድኖች ላይ ጠበቅ ያለ ቁጥጥር ተግባራዊ ለማድረግ የሚያስችለውን ይህን ሕግ ለማርቀቅና ለማጸደቅ የእንግሊዝ መንግስት የያዘውን ይህን ውጥን ይደግፋሉ።
Where extremism is allowed to flourish, we see the diminishing of individual rights but also of group rights
and ጽንፈኝነት እንዳሸን እንዲፈላ በተለቀቀበት የግለሰቦች መብት ሲኮሰምን እንመለከታለን። የቡድን መብትም ቢሆን ተመሳሳይ ይሆናል። ጣው ክፋቱ ደግሞ በአመዛኙ ይህ የቡድን መብት መጓደል እውን የሚሆነው አናሳ ቁጥር ባላቸው የህብረተሰብ ክፍሎች ላይ ነው። በመሆኑም የመጀመሪያዎቹ የጉዳቱ ሰለባዎች ሙስሊሞች ራሳቸው ይሆናሉ።
ይሁንና ስቱዋርት ስጋታቸው በግለሰቦች መብት ከፍተኛ ወይም ክፉኛ ተጽዕኖ ያሳድራል የሚል ነው።
We have to accept that there will be certain extremist ideas and dissent on our street corners and we have to trust that as a society and
በየጥጋጥጉ አንዳች ጽንፈኛ አንዳንድ ጽንፈኛ አስተሳሰቦችና የቅዋሜ አመለካከቶች መኖራቸውን ማመን አለብን። በጠቅላላው እንደ ማህበረሰብና በተለይም ደግሞ እንደ ሲቪል ማህበረሰብ እነዚህን ጽንፈኛ አስተሳሰቦች እንዲደበቁ ከማድረግ ይልቅ በግልጽ እንዲሞገቱና በሐሳብ እንዲሸነፉ የማድረግ ጥንካሬው ያለን መሆኑን ማመን አለብን።
በስካይፕ አማካኝነት ቀርበው ይበልጥ የሚያሰጋቸውን ሁኔታ የገለጡት የብሪታንያው የሙስሊሞች ማህበሩ ኦመር አልሐምዱም በዚህኛው የሚስ ስቱዋርት አስተያየት ይስማማሉ።
Muslims specifically within Britain are going to be muted
ሙስሊሞች በተለይ በብሪታንያ ያሉ ምንም አይነት ወንጀል ባይፈጽሙ እንኳ ይህ ሕግ እውን ከሆነ የንግግር ነጻነታቸውን ይነፈጋሉ፣ ድምጻቸው ይታፈናል።
ብጥብጥ ቅስቀሳን አስመልክቶ አሁን በተግባር ላይ ውለው የሚገኙት ህጎች በቂ ናቸው የሚሉት ሐምዱን ጽንፈኛ ንግግሮች ብጥብጥን ያቀጣጥላሉ በሚለው ሐሳብ ግን አይስማሙም።
The Home Secretary has mentioned this thread between non-violent extremism and violent extremism.
የብጥብጥ ምግባርን በማይከተሉ ጽንፈኞችና ብጥብጥን በሚያራምዱ ጽንፈኞች መካከል የሚደረግ ልውውጥ ሲሉ የብሪታንያው አገር ግዛት ሚኒስትር ጠቅሰውታል። ይህ መሰሉ ንድፈ ሐሳብ የሚያጸና ግን አንዳችም አስረጅላቸው።
ሐምዱን አክለውም መንግስት የብዙዎችን ይሁንታ ከተቸሩ አስተሳሰቦች ውጪ ያሉትንና በርግጥ አደገኛ የሆኑትን በሌላው ጎራ የሚገኙ አስተሳሰቦች በቅጡ ለመለየት አልተሰናዳም ባይ ናቸው። አዲሱም ህግ አንዳንድ አግባብ ያላቸውን የእስልምና አስተምህሮች ህገ ወጥ ያደርጋቸዋል ብለው ይሰጋሉ። ከጽንፈኝነት ጋር ቁርኝት ያላቸው ጉዳዮች ጥናት ባለሙያ ሃና ስቱዋርት ግን እስካሁን በታየው ችግሩ በተገላቢጦች ነው ይላሉ።
We have failed to identify extremism rather than intend in any way to criminalize Islamic practice.
በምንም አይነት መንገድ እስልምናን የመወንጀል አዝማሚያ ሳይሆን የታየው የጽንፈኝነትን ዝንባሌዎች አስቀድሞ ማወቅና መለየት ሲሳነን ነው።
ከአደጋ ሊጠብቁት የሚያስቡትን ህዝብ መብት ሳይጥሱ በአንጻሩ ደግሞ እያደር እየገነነና እየተስፋፋ የመጣውን ጽንፈኝነት ዝንባሌ መቋቋም የሚያስችሉ አዳዲስ መንገዶችን መፍጠር እንደሚጠበቅባቸው አብዛኞቹ ዲሞክራሲ አራማጅ አገሮች ስምምነት የደረሱበት ጭብጥ ነው ሲሉ ባለሙያዋ አስረድተዋል።
አመሰግናለሁ አሉላ። አሁን ደግሞ ወደ ተከታዩ የመጽሔት ርዕስ እናልፋለን። ካሜሩን በሀገሪቱ የተዛመተውን የኩፍኝ ወረርሽኝ ለመዋጋት የክትባት መርሃ ግብር ጀምራለች። ወረርሽኙ ሊባባስ የቻለው ቤተሰቦች ልጆቻቸውን ቀደም ብሎ በሕፃንነታቸው ባለማስከተባቸው መሆኑን የጤና ባለሙያዎች እየተናገሩ ነው። ከያውንዴ ዘጋቢያችን ሞኪ ኤድዊን ኪንዜካ የላከልን ሪፖርት አለ፣ አዲሱ አበባ ያቀርበዋል።
ዶክተር ማሪ ኮቤላ የካሜሩን ብሔራዊ የክትባት መርሃ ግብር ዋና ጸሐፊ ናቸው። ወረርሽኙ ያውንዴ ውስጥ የታወጀው በያዝኑ ግንቦት ወር በሰባት የጤና ጣቢያዎች በተካሄደ ምርመራ ቢያንስ ሶስት ህሙማን በመገኘታቸው መሆኑን ዋና ጸሐፊዋ ተናግረዋል። ወረርሽኙ ሊስፋፋና እዚህ አሁን አለበት ደረጃ ሊደርስ የቻለው WHO ማለት የዓለም ጤና ድርጅት በሰጠው መመሪያ መሰረት ወላጆች ልጆቻቸው 9 ወር ሲሞላቸው ባለማስከተባቸው ነው ሲሉ የተናገሩት ዋና ጸሐፊዋ አንድ ህፃን ህመሙ ካለበትና ከሌሎች ካልተከተቡ ህፃናት ጋር ሲገናኝ ኩፍኝ ደግሞ በቀላሉ ሊተላለፍ የሚችል ስለሆነ ጤነኞቹ ህፃናት በበሽታው ይያዛሉ ማለት ነው ብለዋል። ወረርሽኙ ወደ ተከሰተባቸው አካባቢዎች አንድ አሳሽ ቡድን የተላከ መሆኑን የተናገሩት ሚስ ኮቤላ ነዋሪዎች በበኩላቸው ህመሙ ያለባቸውን ህፃናት ለጤና ባለሙያዎች በማሳወቅና ወደ አቅራቢያቸው የህክምና ተቋማት በመውሰድ እንዲተባበሩም ጥሪ አስተላልፈዋል። ህፃናት ላይ እንደ ትኩሳት፣ የአፍንጫ ቅዝቃዜ፣ የአይን መቅላትና በአፋቸውም አካባቢ ቁስል ከታየ እነዚህ ምልክቶች ደግሞ የኩፍኝ መገለጫዎች ናቸውና ቤተሰብ በአስቸኳይ ወደ ሐኪም ቤት ሊወስዳቸው እንደሚገባ ነው ሚስ ኮቤላ ያሳሰቡት። በዚህ ወቅትም ወላጆች ልጆቻቸውን ጡት ማጥባት እንዲቀጥሉና ተጨማሪ ቫይታሚን መስጠትም እንዳለባቸው ዋና ጸሐፊዋ መክረዋል። ንጋምቢ ማርቲን ያውንዴ ውስጥ ክትባት ከሚሰጡ ቡድኖች መካከል የአንደኛው መሪ ናቸው። ህዝቡ እንዲከተብ ከማደፋፈርና ከመምከር ባለፈ በልጅነታቸው ክትባት መውሰዳቸውን የሚገልጥ ማስረጃ ካላቀረቡ ወይም ዕድሜያቸው ከ6 እስከ 11 ወራት በሆነ ጊዜ ካልተከተቡ ቡድኑ ክትባት ያደርግላቸዋል ነው የሚሉት። ሰባት የክትባት ሰጪ ቡድኖችን እንደሚመሩ የተናገሩት ማርቲን ህዝቡ የክትባቱን ጠቀሜታ እንዲረዳም ቀስቃሽ ኃይል መኖሩን ተናግረዋል። ካሜሩን የኩፍኝ ወረርሽኝ ለመጨረሻ ጊዜ የተከሰተባት እንደ አውሮፓ አቆጣጠር ከየካቲት 2010 እስከ ሐምሌ 2011 ሲሆን ያኔ ከ179 የጤና ጣቢያ ወረዳዎች 37ቱ በህመሙ ተይዘው ነበር። ኩፍኝ በቫይረስ የሚመጣና በሁለት ሰዓት ጊዜ ውስጥ ከሰው ወደ ሰው በቶሎ የሚጋባ፣ ስርጭቱ ደግሞ በሳል፣ በጉንፋን፣ በትንፋሽና በማስነጠስ የሚተላለፍ በሽታ ነው።
የተከበራችሁ አድማጮች የዜናና የዘገባዎች ክፍለ ጊዜ ተጠናቋል። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን ይቀጥላል። ከሰኞ እስከ አርብ በነገራችን ላይ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍ ስርጭት አለ። እንድታደምጡን ጋብዛችኋለን። በኢንተርኔት amharic.voanews.com ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይካስ ተነጋገሩ።
በስቱዲዮ ቴክኒሻኗ ቲን ዋንግ፣ ፕሮግራሙን እየመራልን ያለው ቴሌላይምባክ ነው። እንዲሁም አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታየነን። አሁን ወደ ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
ጤና ይስጥልኝ አሜሪካ ድምፅ፣ እንደምናችሁ? ደህና ናችሁ? የደወልኩላችሁ ሁለት ነገር ለማስታወስና በእናንተም በኩል መልስ ለማግኘት ስለሆነ መልሱን እንደምትሰጡኝ ተስፋ አለኝ። የመጀመሪያው አስተያየቴ ወይም ጥያቄ አገር ቤት በተደረገው ምርጫ ላይ ከቪኦኤ ሰው ልካችሁ ሁኔታውን በሙሉ እንደዘገባችሁና ሪፖርትም እንዳላችሁ ሰምተናል፣ ተከታትለናል። ነገር ግን የእናንተን አጠቃላይ ሀሳብ አልገለጻችሁልንም። በምርጫው ላይ ምን አስተያየት አላችሁ? እባካችሁ በቦታው ስለነበራችሁ አጠቃላይ አስተያየቶቹን ስጡን። ሁለተኛው ጥያቄ ደግሞ ሰሞኑን ፊፍ እየተወዛገበ ነው ያለው በኮራፕሽን ቅሌት ምክንያት። ስለዚህ በፊፋም ሆነ በኦሎምፒክ ኮሚቴ ውስጥ ከፍተኛ አስተዋጽኦና ልምድ ያላቸውን አቶ ፍቅሩ ክዳኔ ስለዚህ ጉዳይ ምን እንደሚመስላቸው ብትጠይቋቸው የጣፈጠ የራዳ መልሳቸውን ስለምንጠብቅ እባካችሁ ጋብዟቸው። በተረፈ እግዚአብሔር ይስጥልን፣ ደህና ነው። ቪኦኤ በለው ነኝ ከካናዳ። ሄኖክ 1-5 የተባለው የኢህአዴግ እንደሚያደራጅ ጥሩ አድርጎ ገልጸዋል። 1-5 ምን እንደሆነ ሁሉ ተናግረዋል። ነገር ግን በዚህ መንገድ ህዝብን ማደራጀት ማለትም 1-5 እያሉ ማደራጀት ህገወጥ ነው ወይስ አይደለም? ህገወጥ ከሆነስ እንዴት ለምን? ህገወጥ ካልሆነ እንዴት ለምን ተቃዋሚዎቹ ታዲያ በዚህ መንገድ ለምን ህዝቡን ድጋፎቻቸውን ለምን አያደራጁም? ሄኖክ ተመልሶ ከሆነ ራሱ መግለጫ ቢሰጠን፣ ካልበለዛ ደግሞ እናንተው ይህንን ብታብራሩልን። ህገ ወጥ ነው አይደለም የምትለው ብቻ ምክንያቱም ተቃዋሚዎቹ 1-5 እያሉ እየከሰሩ ስለሆነ ህገ ወጥ ነው ወይስ አይደለም የሚለው ግራ ገብቶናል። ወልግዜር ይስጥልን።
ቢሆች እንደምናችሁ? ደህና ናቸው ወይ? ምናም ዘገባችሁ በጣም ጥሩ ነው፣ በጣም ጥሩ ነው። ምርጫውም ጥሩ ነው። ህዝቡ ጥሩ የተዋሃደበት ነው። ህዝቡ ትዕግስተኛ ነው። በጣም ህዝቡ የሚመሰገን አቶ ኃይለማርያም አድንቀውታል። መቼም ማንም ሰው ለምርጫው ጥሩ ነው ብሎ የሚለው የለም። ግን ትዕግስት አድርጎ እንዳለፈው ሰልፍ አለመውጣቱ፣ ያለ መረበሹ፣ ወጣቱ አርፎ ቤቱ መቀመጡ በጣም ደስ የሚያሰኝ እግዚአብሔር ይመስገን። በጣም ደስ ይላል። የምርጫው ጉዳይ ተከር ነው ይብሰል፣ ተከር ነው ይብሰል፣ እግዚአብሔር ይመርምረው። ህዝቡ ግን ራስ በራሱ ጸጥ ብሎ ቁጭ ብሎ ትዕግስት አድርጎ የሚመጣውን መጠበቅ እግዚአብሔርን መጠበቅ ጥሩ ነው። ይህንን አስተያየት ለመስጠት ነው። አመሰግናለሁ።
ስለ አስተያየቶቻችሁ እናመሰግናለን። እኛም ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኖሩ። በኢሜይል ለምትጠቀሙ አድራሻችን horn@voanews.com ነው። horn@voanews.com። የዜናና የትንታኔው መጽሔት እንደዚሁም አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ 3:29 ነው አዲስ አበባ ላይ በስቱዲዮ ሰዓታችን መሰረት። የሰዓቱን ዋና ዋና ዜና ከቆንጂት እንስማ።
የቡሩንዲው ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲዛወር የምስራቅ አፍሪቃ መሪዎች ያቀረቡትን ጥሪ መንግስታችን ያጤነዋል ሲሉ የፕሬዝደንቱ የፒየር ንኩሩንዚዛ ቃል አቀባይ አስታውቀዋል። የታንዛኒያ፣ የዩጋንዳ፣ የኬንያና የደቡብ አፍሪካ መሪዎች እንዲሁም የሩዋንዳ የውጭ ጉዳይ ሚኒስትር ደግሞም የአፍሪካ ህብረት ሊቀመንበር በተካፈሉበት በትናንቱ የዳሬ ሰላም አስቸኳይ ስብሰባ የቡሩንዲው ፕሬዝደንት አልተካፈሉም። የዩናይትድ ስቴትስ መንግስት የስለላ ተቋም የሆነው ብሔራዊ የቅኝት ኤጀንሲ ኤንኤስኤ በሚስጥር የሚያሰባስበውን የስልክ ጥሪዎች ማሰባሰቡን እንዲቀጥል ቀርቦ የነበረው የህግ ማራዘሚያ ሳይታደስ ቀነ ገደቡ ቢያልፍም በቅርብ ቀናት ሊታደስ እንደሚችል ተገለጠ። በህግ ማራዘሚያው ላይ በህግ መወሰኛው ምክር ቤቱ በሪፑብሊካኑ አብዛሃና በዲሞክራቶቹ ህዳጣን እንደራሴዎች መካከል መፋጠጥ እንደነበረ ይታወቃል።
ሶስት ሰዓት ተኩል ሆነ ከምሽቱ አዲስ አበባ ላይ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት መደበኛ ስርጭት ነው። አመሰግናለሁ ቆንጅት ስለ ሰዓቱ ዋና ዋና ዜና። ወደ ተከታዩ ቅንብር እንለፍ። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
በሳምንቱ ማብቂያ እዚህ ዩናይትድ ስቴትስ ዩጂን ኦሪጎን ላይ በተካሄደው የዳያመንድ ሊግ አትሌቲክስ ውድድር በ5000 ሜትር ሩጫ ገንዘቤ ዲባባና ዮሚፍ ቀጀልቻ ድል ተቀዳጅተዋል። ሴፕ ብላተር ለአምስተኛ ጊዜ የፊፋ ፕሬዝደንት ሆነው ተመረጡ። በእግር ኳስ ቅዱስ ጊዮርጊስ የኢትዮጵያን ፕሪምየር ሊግ ዋንጫ አነሳ። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። እነዚህ ዋናዎቹ ዜናዎች ናቸው። ፍቅሩ ኪዳኔንም ከዙሪክ ይዣለሁ። አብራችሁን ቆዩ። የዩጂን ኦሪገኑን ዳያመንድ ሊግ ዜና ላስቀድም። ገንዘቤ በአምስቱ ሺህ ሜትር ሩጫ ውድድር በአስደሳች ሁኔታ ታሸንፍ እንጂ አዲስ የዓለም ሬኮርድ ለማስመዝገብ ያደረገችው ሙከራ ግን አልተሳካም። ያ ደግሞ ሊያስወቅሳት አይገባም። ከተፎካካሪዎቿ ጋር 1800 ሜትር ያህል ከሮጡ በኋላ ቀሪውን ርቀት በሙሉ እስከ ፍጻሜው ድረስ የሮጠችው ብቻዋን ነው። ሁለቱን ጠንካራ የኬንያ አትሌቶች በብዙ ርቀት ቀድማ ስትገባም የተያዘላት ጊዜ 14 ደቂቃ ከ19.76 ሴኮንድ ነው። ከገንዘቤ ተከትላ በ14 ደቂቃ ከ31.95 ሴኮንድ የገባችው ኬንያዊቷ ፌዝ ኪፕዬጎን ናት። በ5000 ለመጀመሪያ ጊዜ ተሳትፏ ይህን ፈጣን ጊዜ ስታስመዘግብ በታሪክ ቀዳሚዋ ሆናለች። በወንዶቹ 5000ም አሸናፊው ኢትዮጵያዊ ነው። የ17 ዓመቱ ወጣት ዮሚፍ ቀጀልቻ ባለፈው ዓመት ሐምሌ እዚሁ ዩጂን ትራክ ላይ በዓለም ወጣቶች ሻምፒዮና ውድድር ድል መቀዳጀቱ ይታወሳል። ከትላንት በስቲያ 13 ደቂቃ ከ10.54 ሴኮንድ በሆነ ጊዜ በአንደኝነት ገብቷል። 300 ሜትር ሲቀራቸው ነው ዮሚፍ ኬንያዊውን ኤድዊን ሶይን በአስደናቂ ሁኔታ አልፎ በአንደኝነት የገባው። በወንዶቹ 10,000 እንግሊዛዊው ሞሐመድ ፋራ በ26 ደቂቃ ከ50.97 ሴኮንድ አሸንፏል። ሁለቱ ኬንያውያን ፖል ታንዊና ጄፍሪ ካምወሮር ሁለተኛና ሦስተኛ ሆነዋል። አትሌቲክሱ ይኸው ነው። ፊፋ የሙስና ወንጀል ክስ በአመራሮቹ ላይ ቀርቦ እየታመሰ ባለበት ወቅት ፕሬዚደንቱ ሴፕ ብላተር ለአምስተኛ የሥራ ዘመን በከፍተኛ ድምፅ ብልጫ እንደገና ተመርጠዋል። ሌላ ሁለተኛ ዙር ምርጫ መካሄድ አለበት ሲሉ ያዙኝ ልቀቁኝ ሲሉ የቆዩት ተፎካካሪያቸው የዮርዳኖሱ ልዑል አሊ ቢን አልሁሴን በመጨረሻ ጥያቄያቸውን አንስተዋል። ብላተር በምርጫው ድል ካደረጉ በኋላ ሲናገሩ ከእንግዲህ የእያንዳንድሽ ፕሬዚደንት እኔ ነኝ ሲሉ ተጃግነዋል። የዩናይትድ ስቴትስ አቃቤ ሕግ በ14 የፊፋ ባለሥልጣናት ላይ ባቀረበው የሙስና ወንጀል ክስ መሠረት ሰባቱ ባለፈው ሳምንት ረቡዕ ዙሪክ ላይ ተይዘው ታስረዋል። የ79 ዓመቱ ሴፕ ብላተር የእንግሊዙን ጠቅላይ ሚኒስትር ዴቪድ ካምረንን ጨምሮ ሥልጣን እንዲለቁ ከፍተኛ ጫና ከብዙዎች ደርሶባቸው እንደነበር ይታወቃል። ማንም ሰው ፍጹም አይደለም፣ እኔም ልሳሳት የምችል ነኝ። አብረን በህብረት ከቆየን ግን ጥሩ እንደምንሠራ ተስፋ አደርጋለሁ ብለዋል ሴፕ ብላተር ለ65ኛ የፊፋ ጉባኤ ማሸነፋቸውን አስመልክቶ ባደረጉት ንግግር። ከዚህ በኋላ ለሌላ የሥራ ዘመን እንደማይወዳደሩም ብላተር አረጋግጠዋል። ፊፋ ከተነሳ ዘንድ በፖለቲካ ቀውስ እየታመሰች ያለችው የሩዋንዳው ፕሬዚደንት በሰላም ሥልጣናቸውን ከለቀቁ ፊፋ ቦታ ይፈልግላቸው ዘንድ ዩናይትድ ስቴትስና የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሴፕ ብላተርን ጠይቀው እንደነበር ታወቀ ይሉናል የዓለም አቀፉ ስፖርት ተቋማት ልዩ አማካሪ ፍቅሩ ኪዳኔ። ትላንት ጠዋት ከዙሪክ ወደ ፓሪስ መኖሪያቸው ከመነሳታቸው በፊት ሆቴላቸው ውስጥ አግኝቻቸዋል። አቶ ፍቅሩ፣
የቡሩንዲ ሪፐብሊክ ፕሬዚደንት አቶ ንኩሩንዚዛ በስፖርት አስተማሪነት የተመረቁ ዳሩ ግን ምንም ችሎታ በማያስፈልገው በሰፈር ፖለቲከኛነት የታወቁ ናቸው። ቡሩንዲን በፕሬዚዳንትነት ሁለት ጊዜ ተመርጠው ከመሩ በኋላ ስለጣማቸው ለሶስተኛ ጊዜ ምረጡኝ ብለው ረብሻ ፈጥረዋል። ከአምሳ ሺህ በላይ የሚሆኑ የሀገሪቱ ተወላጆች በጥገኝነት ወደ ታንዛኒያ ተጉዘዋል። ለሰላማዊ ሰልፍ የሚወጡትን ፖሊስ እያደነ እየገደለ ነው። ለሶስተኛ ጊዜ መቅረብ ከህግ ውጭ መሆኑን የተረዱት መንግስታትና ድርጅቶች ንኩሩንዚዛ ለውድድሩ እንዳይቀርቡ እየመከሩም እያስፈራሩም ነው። በዚህ የተነሳ ንኩሩንዚዛ ኳስ ጨዋታ ስለሚወዱና ቡድን አቋቁመው ራሳቸው አብረው ስለሚጫወቱ በፉትቦል ዓለም ውስጥ እንዲበለጽጉ የተመኙላቸው አልጠፉም። ከተረጋገጠ የወሬ ምንጭ እንደሰማ ነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የተባበሩት መንግስታት ዋና ጸሐፊ ባንኪሙን፣ የአፍሪካ ህብረት ኮሚሽን ፕሬዚደንት ወይዘሮ ዙማ ለፊፋ ፕሬዚደንት ለሴፕ ብላተር ደውለው ለንኩሩንዚዛ አንድ ስፍራ ፊፋ ውስጥ እንዲገኝለት ጠይቀው ነበር። ብላተርም አፍሪካውያኖችን ካነጋገረ በኋላ ቡሩንዲ ውስጥ ሰላምን ለማጠናከር ከደም መፋሰስ ለማዳን ለንኩሩንዚዛ ስራ እንደሚገኝለት አስታወቀ። ፕሬዚዳንቱ ግን አሻፈረኝ ብለው እንደገና ለመመረጥ እየታገሉ ነው። በጣም የሚያስገርመው ግን እንዴት ለአንድ የአፍሪካ ሪፐብሊክ ፕሬዚዳንት ፊፋ ዘንድ ስራ ማፈላለጉ ነው። ይህ ለእኔ ለአፍሪካዊ ትልቅ ንቀት ነው። ለምን ባንኪሙን ተባበሩት መንግስታት ድርጅት ውስጥ ስራ አይፈልጉላቸውም ነበር? ለማንኛውም የዩናይትድ ስቴትስ ፍርድ ሚኒስቴር በጠየቀው መሰረት የስዊስ ፖሊስ የአሜሪካን ሀጉር የእግር ኳስ ባለስልጣኖችን ከሆቴላቸው ለቅሞ ካሰሯቸው በኋላ ዙሪክ በቆየንበት ቀናቶች የነበረው ወሬ ስለ ሙስና ብቻ ነበር። በኮንግሬ ውስጥ ያየነው ጥሩ ነገር ቢኖር የፓሌስቲንና የእስራኤል ፉትቦል ፌዴሬሽኖች አብረው ለመወያየት መስማማታቸውን ሲሆን፣ አሳዛኝ ጉዳይ ደግሞ የአውሮፓ ፉትቦል ኮንፌዴሬሽን የዩኤፋ ፕሬዚዳንት ሚሼል ፕላቲኒ የተናገረው ነው። ሁሉም እንደሚያውቀው አውሮፓ ብላተር እንዳይመረጥ ከፍተኛ ጥረት አድርገው ነበር። በዚህም የተነሳ ነው ፌዴሬሽኖቹ ድምጻቸውን ለጆርዳኖ ልዑል አሊ ሰጥተው የነበረው። ፕላቲኒ የሚለው ለፊፋ ገንዘብ የምናመጣ እኛ ነን፣ ያለ እኛ እግር ኳስ ይሞታል። ይህም ሆኖ ፊፋ ኮንግረስ ላይ እነኚህ ትንንሽ የአፍሪካ፣ እስያ፣ አሜሪካ ሀገሮች በድምፅ ብልጫ አናሰራም ብለውናል በማለት ተናግሯል። ፕላቲኒ እውቀቱ እግሩ ላይ ስለሆነ የሚናገረውን አያውቅም። ከአራት ዓመት በኋላ ብላተርን እተካለሁ ብሎ እንዳያስብ ዛሬ የተናገረውን በአፍሪካ ግጥም እናስታውስለታለን። አንድ ሰው ፍርድ ቤት ቀርቦ እስከተፈረደበት ጊዜ ንጹህ ነው። ዳሩ ግን የስም ማጥፋቱ ዘመቻ መቀጠሉ አይቀርም። የዓለም ሜዲያ ሰብር ዜና ፈላጊ ብቻ ነው። አውሮፓውያኖች ዘራፍ ያዙኝ ልቀቁኝ ይላሉ። ከስድስት ቀን በኋላ በርሊን ላይ ተሰብስበው አንድ ውሳኔ ይወስዳሉ። እስከዚያ ይፎክራሉ።
አቶ ፍቅሩ ኪዳኔን አመሰግናለሁ። ለኢትዮጵያ እግር ኳስ ዜና ገዛኸኝ ጽዮን መስቀል አዲስ አበባ እየተጠባበቀ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ላለፉት 8 ወራት በ14 ክለቦች መካከል ሲካሄድ የቆየው የ2007 የኢትዮጵያ ፕሪምየር ሊግ ትላንት ፍጻሜውን አግኝቷል። የአምናው ሻምፒዮን ቅዱስ ጊዮርጊስ ከአጀማመሩ ቀዝቀዝ ቢልም በሁለተኛው ዙር ድክመቶቹን ቀርፎ ዘንድሮም ሻምፒዮናነቱን በመድገም ደጋፊዎቹን አስጨፍሯል። ቅዱስ ጊዮርጊስ ትናንት የመጨረሻ ጨዋታውን ከደደቢት ጋር ነበር ያደረገው። 1-0 በመርታት ነጥቡን 57 አድርሷል። ቅዱስ ጊዮርጊስ የዋንጫ ርክክቡን ስነ ስርዓት በቁልምጫ ሳንጃው ብለው ከሚያወድሱት ደጋፊዎቹና የክለቡ ቤተሰቦች ጋር በመሆን ስቴዲየሙን አድምቆት አምሽቷል። የቡድኑ አንጋፋ ተጫዋች አዳነ ግርማ የቡድኑን ድል ማድረግ እንዲህ ይገልጻል።
ዛሬ በጣም ደስ ብሎኛል። ለምን መጪው 80ኛ ዓመታችንን የምናከብርበት ነው። ኢትዮጵያ ትልቅ ክለብ ነው፣ ቅዱስ ጊዮርጊስ ትልቅ ባለ ታሪክ ክለብ ነው። ስለዚህ ያለ ዋንጫ ደግሞ ለምደን አናውቅም። ስለዚህ ይሄ ትልቅ ባህላችን ደግሞ ከደጋፊዎች ከሆነ አሁን የጥሎ ማለፍ ዋንጫ ይቀረናል። እሱንም ይዘን ደግሞ አንድ ላይ 80ኛ ዓመታችን በትልቅ ደስ እናከብራለን ብዬ ነው ማሰብ።
የቡድኑ አሰልጣኝ ፋሲል ተካልኝ በበኩሉ ደስታውን እንደሚከተለው ተናግረዋል።
የቀረን ጨዋታውን አረጋግጠናል። በጣም ደስ ብሎኛል። በተለይ በሁለተኛው ዙር ላይ ደክመቶቻችን ላይ ጠንክረን ሰርተናል፣ ተሳክቶልናል። ይህንን ሁሉ ነገር ሜዳ ላይ ለሰሩት ልጆች ያለኝ ምስጋና ከፍ ያለ ነው።
ሻምፒዮኑ ቅዱስ ጊዮርጊስ 150,000 ብር ዋንጫና የወርቅ ሜዳሊያ፣ ሁለተኛ የወጣው ደደቢት 100,000 ብር እና የብር ሜዳሊያ፣ ደደቢት 100,000 ብር እና የብር ሜዳሊያ። ደደቢት ዋናው ዋንጫ ቢያመልጠውም በጸባይ ዋንጫ አካክሷል። የዘንድሮ ፕሪሚየር ሊግ ካለፈውም አመት ጋር ሲነጻጸር ፈዘዝ ያለና ተመልካቹንም ስሜት ያልሳበ ነበረ። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት ያገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰሎሞንንና በስፖርት ዝግጅቱ የተሳተፉትን ሁሉ እናመሰግናለን። ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች።
ከደቡብ ሱዳን ሕዝብ 40% ወይም 4.6 ሚሊዮን የሚሆነው በቀጣዮቹ 3 ወራት ውስጥ ከባድ የረሃብ ሁኔታ እንደተደቀነበት እየተገመተ ነው። የዓለም የምግብ ፕሮግራም ባስታወቀው መሰረት የምግብ ዋስትና ያለመኖሩ ሁኔታ ግጭት ባለባቸውና በሌለባቸው አካባቢዎች እየተባባሰ ሄዷል። የቪኦኤ የእንግሊዝኛ ክፍል ዘጋቢ ጆዲ ካፖዋ ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
የዓለም የምግብ ፕሮግራም እንደሚለው በደቡብ ሱዳን ከፍተኛ ረሃብ እየገባ ነው። ለዚህም ብዙ ምክንያቶች እንዳሉ የድርጅቱ ቃል አቀባይ ጆርጅ ፎሙኔ ገልጸዋል።
ደቡብ ሱዳን ነጻ ከወጣችበት ጊዜ አንስቶ ያልገጠማት አይነት አስከፊ የምግብ እጥረት ተደቅኖባታል። ለዚህ ምክንያት የሆነውም ግጭት፣ የምግብ ዋጋ መናርና የኢኮኖሚ ቀውስ እየተባባሰ መሄድ ነው።
ይህ ማስጠንቀቂያ የወጣው የምግብ ዋስትና ደረጃ ትንተና ከተደረገ በኋላ እንደሆነ ተገልጿል። እንዲህ አይነት ጥናት የምግብ ዋስትናው ደረጃ የአመጋገብ መጠንና የኑሮ ሁኔታን በመለካት የሚደረግ ሲሆን የምግብ ቀውስ ምን ያህል እንደሆነ ለመረዳት ያስችላል። እንዲህ አይነቱ ዘዴ መጀመሪያ ላይ የተሞከረው ሶማሊያ ውስጥ ነው። የማያቆመው ግጭት ምግብ በከፍተኛ ደረጃ በሚያስፈልግበት ወቅት ምግብ የሚያጥርባቸው ወራት መግባት በብዙ የሀገሪቱ ክፍሎች ረሃብ በሚያሳስብ ደረጃ እንዲገባ ማድረጉን የዓለም የምግብ ፕሮግራም ቃል አቀባይ ጠቁመዋል።
በቅርቡ የወጣው ጥናት እንደሚያሳየው ከፍተኛ የምግብ ዋስትና ችግር የገጠማቸው ሰዎች በአፐር ናይል ወይም በላይኛው ናይል አካባቢ ባሉት በግጭት በተጎዱት አካባቢዎች የሚኖሩት ናቸው። እነዚህ ቦታዎች ዩኒቲ፣ የላይኛው ናይልና ጆንግሊ ክፍላተ ሀገር ናቸው።
በሰሜን ኤልቃዛልና ዋራፕ በተባሉት ክፍላተ ሀገር ውስጥ የሚካሄደው ግጭትም የምግብ እጥረት ሁኔታን እያባባሰ ነው። የረድኤት ድርጅቶች ችግሩን ለማቃለል ሲሉ በአየርና በጀልባ ምግብ ለማከፋፈል እየጣሩ ነው፣ ገንዘብም እየሰጡ ነው።
The World Food Program and its partners have been working flat out for months now.
የዓለም የምግብ ድርጅትና አጋሮቹ ለሚያስፈልጋቸው ሰዎች ምግብ ለማቅረብ ለወራት ያህል ስንጥር ቆይተናል። አሁንም ጥረቱን እየቀጠልን ነው። በግጭት በተጎዱት አካባቢዎች ሕይወት ለማትረፍ የሚችሉ የምግብ እርዳታዎች በተለይም በአስቸኳይ ተልእኮ በኩል ስናቀርብ ቆይተናል።
የረድኤት ሰራተኞች ከፍተኛ ጥረት እያደረጉ ቢሆንም ለሚያስፈልጋቸው ሰዎች መድረሱ ላይ ችግር እየገጠማቸው እንደሆነ ፎሚኒ ገልጸዋል።
የጠላትነቱ ተግባር ማገርሸት፣ የጸጥታው ዋስትና እየከፋ መሄድ፣ በሰብአዊ ረድኤት ሰራተኞች ላይ የሚደርሰው የማዋከብ ተግባር እየተባባሰ መሄድ ስራችንን ለማከናወን የሚያስችለንን ምህዳር እያጠበበ ሄዷል።
የዓለም የምግብ ድርጅት በቀጣዮቹ 6 ወራት ውስጥ የ230 ሚሊዮን ዶላር እጥረት እየገጠመው መሆኑን ገልጸዋል። ሆኖም ገንዘቡ ቢገኝም እንኳን የሬድ ድርጅቶች የሚገጥሟቸውን መሰናክሎች ለመወጣት ይችሉ ይሆን?
That is a very good question because South Sudan is a very challenging area for humanitarian operations.
ይሄ በጣም ጥሩ ጥያቄ ነው። ምክንያቱም ደቡብ ሱዳን ለሰብአዊ ረድኤት እንቅስቃሴ በጣም ከባድ ቦታ ነው። የመሰረተ ልማት ዝርጋታ ችግር ስላለ ከባድ የሎጂስቲክ ችግር ይገጥመናል። የሚያስፈልገው ገንዘብ አስቀድሞ ካልተገኘ በስተቀር በሚያስፈልግበት ጊዜ ለማቅረብ አንችልም። በጊዜ ለማግኘት ካልተቻለ ደግሞ የምግብ ረድኤቱን ወደ ደቡብ ሱዳን ለማድረስ ይበልጥ ከባድ ይሆናል።
የዓለም የምግብ ፕሮግራም ቃል አቀባይ በመጨረሻም የደቡብ ሱዳን የዝናብ ወራት በመጀመሩ በቀጣዮቹ ወራት ውስጥ በሀገሪቱ ብዙ ክፍሎች በመኪና መንገዶች መግባት አይቻልም። የረድኤት አቅርቦቶችን በአይሮፕላን መጣሉ ውድ ስለሚሆን በጭነት መኪኖች ማድረሱ የተሻለ ነው፣ ምክንያቱም ወጪው በጣም ይቀንሳልና። በሀገሪቱ ሰላም ለማምጣት የሚጠቅመው ለሰብአዊ ረድኤት አቅርቦት ብቻ ሳይሆን ህዝቡ ወደ ተለመደው ኑሮ እንዲመለስም ጭምር እንደሆነ ቃል አቀባዩ አስምረውበታል። አድማጮች፣ በደቡብ ሱዳን ስላለው የረሃብ ስጋት የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
የሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች አብራችሁ እንድታመሹ በድጋሚ እንጋብዛለን። ተከታዩ ፕሮግራም ጤና ይሆናል። አዘጋጅና አቅራቢ ሰሎሞን አባተ።
በወዲያኛው ሳምንት ጀመር አድርገን ወደ አቆም ነው። በሌላ ወቅታዊ ጉዳይ ምክንያት ለአንድ ሳምንት ወደ ዘለልንበት ብርቱ የጤና ጉዳይ ልመልሳችሁ በዛሬ የጤና ፕሮግራም ፓርኪንሰንስ። ጤና ይስጥልኝ የተከበራችሁ አድማጮች። ወደ ኢትዮጵያ ደውዬ ወይዘሮ ክብራ ከበደን አነጋግሬ ነበር። ወይዘሮ ክብራ ላለፉት 16 ዓመታት የፓርኪንሰንስ ችግር ያለባቸው ሲሆኑ የፓርኪንሰንስ ህሙማን ድጋፍ ድርጅትን አቋቁመው እየተንቀሳቀሱ ይገኛሉ።
በህፃንነት ነው የጀመረኝ። ያንግ ኦንሴት የሚባለው አይነት ማለት ነው። ወጣት እያለን የጀመረኝ እና 16 ዓመት በሽተኛ ነኝ። በዚህ 16 ዓመት ውስጥ በፓርኪንሰን የተሰራ ምን ነገር ስላልነበረ ይህንን ድርጅት መስርተን አትሊስት ፓርኪንሰን ህመምተኞች የተሻለ ኑሮ እንዲኖሩ የምንችልበትን አክቲቪቲ እንሰራለን። በድርጅትም ዳይሬክተር ነው።
ለመሆኑ ወይዘሮ ክብራ እርስዎ ለፓርኪንሰንስ ከመጋለጦ በፊት ሙሉ በሙሉ ጤናማ ነበሩ?
አዎ፣ በጣም ሙሉ በሙሉ ጤነኛ ነበርኩኝ። እና ትምህርቴንም እስከ ማስተር ተምሬያለሁ። በዛም ጥሩ ስራ ነበር እና ጤነኛ ነበርኩኝ። ከያዘኝ በኋላ ጤነኛ ለሆነ
የፓርኪንሰንስ ምልክቶች መንዘፍዘፍ ወይም መንቀጥቀጥ፣ ራስን መሳት፣ ጨምድዶ መያዝ፣ መደበት፣ መንቀሳቀስ አለመቻል፣ እንቅልፍ ማጣት የመሳሰሉ ናቸው። ምንም እንኳ ሁሉም ምልክቶች በአንድ ሰው ላይ በአንድ ጊዜ ባይከሰቱም ሁሉንም ሰው ግን በየወቅቱ ይነካካዋል ብለውኛል ወይዘሮ ክብራ። ለመሆኑ የፓርኪንሰንስ ችግር ኢትዮጵያ ውስጥ ምን ይመስላል? ወደ ወይዘሮ ክብራ ልመለስ።
በዓለም ስርጭቱ እኩል ነው ማለት ይቻላል። በአሜሪካ ሆነ በኢትዮጵያ አንድ አይነት ነው ስርጭቱ። ግን አብዛኛው ፓርኪንሰን የሚያጠቃው ከስልሳ ዓመት በላይ በሆኑ እድሜ ባለጸጎች ላይ ስለሆነ እና በኢትዮጵያ ውስጥ ደግሞ ስልሳ ዓመት የሚደርስ በጣም ትንሽ ስለነበር ባለፈው ጊዜያት ቁጥራችን ትንሽ ነበር። አሁን ግን ላይፍ ኤክስፔክታንሲያችን ስልሳ ዓመት በላይ ስለሆነ ልክ እንደ አሜሪካ እንደ አውሮፓ እንደምናምን ሁሉ እኩል እንጠቃለን። ስለዚህ በአሜሪካ ያሉት ምን ያህል በኢትዮጵያ ውስጥ እንዲኖሩ ይችላሉ። ግን ምንም የተደረገ ጥናት ስለሌለ ምንም ይህን ያህል ነው ቁጥራቸው ብለ ማስቀመጥ ይከብዳል። እኛ በአሁን የምንሰራበት ተጠቃሚዎቻችን 300 አካባቢ ደርሰዋል። ከአዲስ አበባ ብቻ ሆነ ነው።
በእርሶ ድርጅት የታቀፉ ናቸው እነዚህ 300ዎቹ?
አዎ፣ እኛ ድርጅት የታቀፉ።
ስለዚህ ከአዲስ አበባ
እኛ ድርጅት የታቀፉት ሪፈር ተብለው ከሌላው ጤና ጣቢያ ወደ ጥቁር አንበሳ የመጡትን ነው። እነዚያ በግላቸው በገንዘብ ኑሯቸው ጥቁር አንበሳ ዘንድ ያልመጡት ግን በጣም ብዙ ናቸው። እነሱ እኛ ጋር ሊገቡ ብዙም ያንገረግራሉ። ምክንያቱም ሰው መታመመቸውም የፓርኪንሰን ህመምተኛ እንዳይላቸው ስለሚያፍሩ ማለት ነው። እነዚህ በጥቁር ዳሆች የሆኑ ችግረኞች ናቸው ማለት ይቻላል።
የፓርኪንሰንስ ህሙማን ድጋፍ ድርጅት ፓርኪንሰንስ ፔሽንትስ ሰፖርት ኦርጋናይዜሽን ኦፍ ኢትዮጵያ ነው በይፋ ወይም በተመዘገበበት መጠሪያ ስሙ የሚባለው። ለጊዜው ትንሽ በመሆኑ የሚንቀሳቀሰው አዲስ አበባ ውስጥ ብቻ መሆኑንና በሚመጣው ዓመት ከአዲስ አበባ ውጭም መንቀሳቀስ እንደሚጀምሩ የድርጅቱ ዳይሬክተር ወይዘሮ ክብራ ከበደ ተናግረዋል። ይሁን እንጂ የማሳወቂያ ዝግጅቶችን በራዲዮና በቴሌቪዥን ለመላ ኢትዮጵያ እንዲደርሱ ለማድረግ እየጣሩ መሆናቸውን ገልጸዋል። አንድ አፍታ ወደ ወይዘሮ ክብራ መለስ ልበልና ስለ ራሳቸው ጥቂት እንወቅ። ለመሆኑ ሙያቸው ምንድን ነው?
ሙያዬ እርሻ ነው የምርገውና ማናጅመንት ኦፍ ናቸራል ሪሶርስ ነው ያጠናሁት መስሌቴን። አሁን ግን በፓርኪንሰን ነው የምሰራ።
ሙሉ ጊዜውን ለፓርኪንሰን ሰጥተው ነው የሚሰሩት?
ምክንያቱም ሌላ መስራት ስላልችልም።
በፓርኪንሰንስ ላይ ጥናት አካሂደዋል እርስዎ በግል?
ጥናት አላካሄድኩም። ምክንያቱም ጥናት የሚካሄድበት አንድ ነገር ኢንፎርሜሽን ሲኖር ነው አይደል? ጥናት አላካሄድኩም። ደግሞ ጉልበትም የለኝም ጥናት ለማካሄድ። ብዙ መራመድ አልችልም። በሰው ተደግፌ ነው መራመደው። ብዙ ቁጭ ብዬ መጻፍም አለ ይደክመኛል። ብዙም ቁጭ ብዬ አልጽፍም። ስለዚህ ሌላ ስራ በዚህ ላይ ተጨማሪ መስራት ይከብደኛል።
እንግዲህ በአዲስ አበባ ደረጃ ብቻ እናንተ አሁን ገና መንቀሳቀስ በጀመራችሁ በአራት ዓመት ጊዜ ውስጥ ያውም ሪፈር ተደርገው 300 ሰዎች ሲታቀፉ በእናንተ ድርጅት የትንሽ ቁጥር አይደለም። ከጀርባ የማይታየውን በጣም ሰፊ ቁጥር ነው የሚያሳየውና በኢትዮጵያ ለመሆኑ በመንግስትም ይሁን በማንም መንግስታዊ ያልሆኑም አካላት ምን ያህል ትኩረት ተሰጥቶታል ይሄ ችግር?
ያው እንግዲህ በመንግስት አካላት የተሰራ ስራ የለም። እርግጥ አሁን ነው መንግስትም ተላላፊ ያልሆኑ ህመሞች ዳይሬክቶሬት የከፈተው ጤና ጥበቃ ሚኒስቴር፣ ሌሎች የግብረሰናይ ድርጅቶች የተዘጋጁት ምንም አይነት ትኩረት አልተሰጠም።
በጤና ጥበቃ ሚኒስቴር ተላላፊ ያልሆኑ ህመሞች ዝርዝር ውስጥም ፓርኪንሰንስ እንዳልሰፈረ ወይም ጨርሶውኑ እንዳልተጠቀሰ እኔ ማረጋግጫለሁ። እንዲያውም ይህ ሁኔታ ዓለም አቀፍ ገጽታው ነው ብለውኛል አንድ ባለሙያ።
አልተጠቀሰ ምክንያቱም አንደኛ መጮህ መቻል አለብህ እንድትሰማ፣ በመንግስትም ትኩረት እንድትሰጥህ መጮህ መቻል አለብህ። እኛ ምን መጮህ አንችልም፣ ሄደንም ተከራክረን ማሳመን አንችልም። ስለዚህ እነሱም እኛ መኖራችን አያውቁም።
መጮህ ማለት
መጮህ ማሳመን መቻል አለብህ።
ገብቶኛል።
መታየት አለብህ፣ ችግር መታየት አለበት። እኛ ችግራችን እንዲታይ መውጣት አለብን። መውጣት አንችልም፣ እግራችን መንቀሳቀስ ስለማይችል እና አሁን ነው በቅርብ ጊዜ ነው እኔ ራሴ ሂጂ እንደዚህ የምንባት ሰዎችም እኮ አለን ብዬ እንትን ያልኩት የተናገርኩት።
ምን አሉ?
እና በቃ እንግዲህ ዘንድሮም እንትን ምንድን ነው ወርልድ ፓርኪንሰን ዴይ ስናከብር በሳን ተስፋ ሳንቆርጥ እንታገል በሚል እናከበር ነው እንትናችን መድኃኒት እስኪገኝልን ድረስ እንታገል የሚል ተስፋ ሳንቆርጥ እና ያው ተስፋ ትቁረጡ የሚችለውን ያህል ይደረጋል። ግን እናንተም እንትን ልሆን የተባል ነው ማለት አንድ ሰው ነው ያለኝ። የመንግስትን አቋም አይደለም ነግረህ ያነጋገርኩት ሰው ማለት ነው እዛ የሚሰራ።
ለማንኛውም ግን መጮህ ማለት ያው በተለያዩ መንገዶች መጮህ ነው። መገናኛ ብዙሃንንም እየደረሳችሁ ድምፃችሁን ማሰማት ማለት መገናኛ ብዙሃን ማለት ድምፅ ለሌላቸው ድምፅ የሚሰጡ ማለት ናቸው። ስለዚህ እንደዚህ ባገኛችሁት አጋጣሚ ሁሉ ድምጻችሁን ማሰማታችሁ ጥሩ ነው። ሌላው ደግሞ ማንሳት የምፈልገው በቅርብ የሚያግዟችሁ ሌሎች ሰዎችን ለመፈለግ ሞክራችኋል? ለምሳሌ የህመሙን ምንነት ማስተዋወቅ የሚችል ለሰውም ቢሆን ለመንግስትም ቢሆን የአድቮኬሲ ስራ ሊሰሩ የሚችሉ ለእናንተ በአብረችሁ ከድርጅታችሁ ጋር የሚሰሩ ሰዎች አሉ?
አሁን የተወሰኑ ጋዜጠኞች አሉ ይረዱን በኤፍኤም ሬዲዮች በጋዜጦች በሆነ ሊተላለፍ የሚረዱ ጋዜጠኞች አሉ። ደግሞ የኒውሮሎጂስት ዶክተሮች አሉ እንትን በሆስፒታል የሚሰሩ እነሱም ይረዱናል። ግን እንደዚህ አድቮካሲ እየሄዱ እንትኑ አይደለም። እኛ በምንፈልገው ግን ሊረዱንም ይችላሉ። እንደዛ አላደርጉልን ለማለትም እኮ ፕሮፌሽናል ሰፖርት ያስፈልጋል። እንደዚህ ነው የምንፈልገው ብለን ራሳችን እንትን ለማለት እሱ ደግሞ ፕሮፌሽናል እንዳንቀጥር ደግሞ ገንዘብ የለንም። የሚረዳን ገንዘብ ሲኖር አንድ ነገር ስትራቴጂ እንድመለፈ አድርገ ስትወጣ ነው የሚረዳ። በዚህ ወቅት ወደ እድሮኝ የምትለው እንትን የምትለው እነሱ በመሰላቸው ጋዜጠኞችም ዶክተሮች የሚረዱና በተለይ የሮድት ሆስፒታል ዶክተሮች እዛ ስለምታከም እኔ በጣም ነው የሚረዱን በፈለግነው ነገር። ግን እነሱም እንዲረዱን ይሄኛውን አድርጉልን ብለህ ስትነግራቸው ይህን አድርጉልኝ ለማለት ደግሞ እኔ አብዛኛው ትኩረት የማሳለፍ የምፈልገው ኢንተረስቴ ከህመምተኞች እነሱ መረዳት ነው የምፈልገው። ሌላው ደግሞ አድቮኬሲ የሚሰራልኝ ምናምን ሰው ያስፈልገኛል። ለዛ ደግሞ መፈል አቅም የለንም። ስለዚህ እንደዚህ ነው የሚረዱን አሉ። ግን እንድንረዳ የምንችሉ ራሳችን ትንሽ እንትን መንቀሳቀስ አለብን ብዬ አስባለሁ።
በጎ ፈቃደኞችን ለማግኘት ሞክራችኋል? 4 ዓመት ነው እንግዲህ ያላችሁት አሁን እንደ ድርጅት እናንተ። በጎ ፈቃደኞች የሏችሁም?
በጎ ፈቃደኞች የት ነው ማግኘት የሚቻለው? እኛ በጎ ፈቃደኞች እንድናገኝ እንፈልጋለን። ግን ትክክለኛ ለዓላማችን ስን ብሎ የሚታገል በጎ ፈቃደኝ ማግኘት አልቻልንም።
እንግዲህ ይሄንን መልእክቶን እናስተላልፋለን። ይሄንን ፕሮግራም የሚሰሙም በየቦታው አሉ። ብዙ የበጎ ፈቃድ አገልግሎት ለመስጠት ብዙ ጊዜ ዝግጁ ሆነው የሚጠብቁ የት መሄድ እንዳለባቸው የማያውቁ ብዙ ሰዎች አሉ። በዩኒቨርሲቲ ደረጃ ያሉ፣ በሌሎች ተቋማት ውስጥ ያሉ ብዙ ተማሪዎችም ሰራተኞችም አሉ። ይሄንን አውቃለሁኝና እንግዲህ እስቲ ይሄንን ድምፅ የሚሰሙ ምናልባት በአጭር ጊዜ ውስጥ ያገኟቸዋል ብለን ተስፋ እናደርጋለን።
በጣም አመሰግናለሁ። በጣም ፈልጋለሁ።
ስለ ኢትዮጵያ ፓርኪንሰንስ ህሙማን ድጋፍ ድርጅት ወይም ፓርኪንሰንስ ፔሽንትስ ሰፖርት ኦርጋናይዜሽን ኦፍ ኢትዮጵያ ይበልጥ ማወቅ የምትፈልጉ ወደ ዌብሳይታቸው መግባት ትችላላችሁ። www.parkinsonsethiopia.org ነው አድራሻቸው። ወይም በፌስቡክ አድራሻቸው ተከተሏቸው። ፓርኪንሰን አሶሲዬሽን 11@gmail.com ፓርኪንሰን ኤስ የለውም፣ አሶሲዬሽን አንድ ቃል ነው። ፓርኪንሰን አሶሲዬሽን 11@gmail.com ወይም ኢሜይል አድርጉላቸው። parkinsonsethiopia@gmail.com ነው የኢሜይል አድራሻቸው። ወይም ፍላጎት ያላችሁ ለእኛ ብትደውሉ ወይም ኢሜይል ብታደርጉ የስልክ ቁጥራቸውን ልንሰጣችሁ እንችላለን። ለማንኛውም ባለሙያዎችንም ጉዳዩ የሚመለከታቸውን የጤና ባለሥልጣናትና መንግሥታዊ ያልሆኑ ተቋማትንም ተጠሪዎች እየጋበዝን ንግግራችንን እንቀጥላለን። በፓርኪንሰንስ ዙሪያ ለዛሬ ከቪኦኤ ጤና ሰሎሞን አባተ ነኝ። ጤና ይስጥልኝ።
ወይዘሮ ክብራን በጣም አድርገን እናመሰግናለን። ሰሎሞን እንዲሁም አንተን። በጎ ፈቃደኞችም እንደሚቀርቡ ተስፋ እናደርጋለን። አድማጮች፣ አሁን ከመሰናበታችን በፊት አጠር ያሉ የማጠቃለያ ዜናዎች። የቡሩንዲ ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲዛወር የምስራቅ አፍሪቃ መሪዎች ያቀረቡትን ጥሪ መንግስታችን ያጤነዋል ሲሉ የፕሬዝደንቱ የፒየር ንኩሩንዚዛ ቃል አቀባይ ተናግረዋል። የታንዛኒያ፣ የዩጋንዳ፣ የኬንያና የደቡብ አፍሪቃ መሪዎች እንዲሁም የሩዋንዳው የውጭ ጉዳይ ሚኒስትርና የአፍሪካ ህብረት ሊቀመንበር ናቸው። ዳሬ ሰላም ላይ አስቸኳይ ስብሰባ አድርገው ጥሪውን ያቀረቡት። በስብሰባው ላይ ግን የቡሩንዲው ፕሬዚደንት አልተገኙም። የዩናይትድ ስቴትስ መንግስት የስለላ ተቋም የሆነው ብሔራዊ የቅኝት ኤጀንሲ በሚስጥር የሚያሰባስበውን የስልክ ጥሪዎች ማሰባሰቡን እንዲቀጥል ቀርቦ የነበረው የህግ ማራዘሚያ ጥያቄ ሳይታደስ ቀነ ገደቡ ደረሰ። ይሁን እንጂ በቅርብ ቀናት ሊታደስ እንደሚችል እየተነገረ ነው። ፈረንሳይ ውስጥ የቢስክሌት አደጋ የደረሰባቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ወዲህ ወደ ዩናይትድ ስቴትስ እየተመለሱ ናቸው። ትናንትና እሁድ ከስዊስ ድንበር 40 ኪሎ ሜትር ርቀት ገደማ በምትገኘዋ የፈረንሳይዋ ሺዞይን ከተማ አቅራቢያ አደጋው ከደረሰባቸው በኋላ ጄኔቭ በሚገኝ ሆስፒታል ሲታከሙ ቆይተዋል።
አመሰግናለሁ ቆንጂት። ለማጠቃለያው ዋና ዋና ዜና እኔ ደግሞ አጠራጠር ያሉ መረጃዎችን ላካፍልና እንሰነባበታለን። ከምንዛሬ ሊጀምር፣ አንድ የዩናይትድ ስቴትስ ዶላር 20 ብር ከ58 ሳንቲም ተመንዝሯል ዛሬ። ይሄ ማለት እርስዎ አንድ ዶላር ካለዎትና መሸጥ ከፈለጉ የሚያገኙት 20 ብር ከ58 ሳንቲም ነው። መግዛት ከፈለጉ ግን ባንኮች 20 ብር ከ68 ሳንቲም ቢጠይቁዎት እንዳይጣሉ ወይም እንዳይከራከሩ፣ የመግዣ ዋጋ ይሄ ነውና። አንድ ፓውንድ 22 ብር ከ49 ሳንቲም ነው። አንድ ዩሮ 22 ብር ከ49 ነው። አንድ እንግሊዝ ፓውንድ 31 ብር ከ28 ሳንቲም ውሏል ዛሬ። ነገ አዲስ አበባ ዝናባማ ትሆናለች። ለነገሩ ከጎዴና ከመቀሌ ደመናማ ወይም ከፊል ደመናማ ከሚሆኑት በስተቀር አብዛኛው ኢትዮጵያ ዝናባማ ነች። አዲስ አበባ ከፍተኛ ሙቀቱ 12 ዝቅተኛ 26 ነው የሚሆነው። ሲኤንኤን ስርጭት የጀመረው በ1972 ዓመተ ምህረት ልክ በዛሬው ዕለት ነበረ። ቻርልስ ደጎል የፈረንሳይ ጠቅላይ ሚኒስትር የሚሆኑት ዛሬ በ1950 ዓመተ ምህረት ነው።
ሙዚቃው ጀመረ
ሙዚቃ ግርማ ነጋሽ ነው። የእኛ ባልደረባ ነው።
የኔ ሀሳብ ይላል
ሀሳብ። እንግዲህ እኛም በዚሁ እንሰናበታ። ክቡራትና ክቡራን አድማጮች፣
በእኛ በኩል በዚሁ ሙዚቃ እንሰናበታችሁ።
ፕሮግራሙን የመራልን ቴሌ ላይምባክ ነው። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍሳዬና ሌሎችን ባልደረቦች ስም የምንሰናበታችሁ ደግሞ እኔም ሰሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል ከግርማ ነጋሽ በኋላ። በእኛ በኩል
ደህና ደሩ
ሐሳብ እያለን ደህና ደሩ እንላለን።
I'll be your.